ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍላችሁ የትምህርት ርዕስ የሙሽራይቱ ልብ ሰራቂው ጠላትና የእግዚአብሔር ቅንዓት በሚል ላይ የተመሰረተ ይሆናል። የአምላካችን ቃል በዮሐንስ ወንጌል ምዕራፍ 10 ላይ ከቁጥር 1 ጀምሮ እንዲህ ይላል፣ እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል። በጎቹ ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም። የሌሎችን ድምፅ አያውቁምና። ኢየሱስ ይህን ምሳሌ ነገራቸው። እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም። ኢየሱስ ደግሞ አላቸው፣ እውነት እውነት እላችኋለሁ፣ እኔ የበጎች በር ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለ ሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸው መጣው። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው በጎቹም የእርሱ ያልሆኑ ሞያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሞያተኛ ስለሆነ ለበጎቹም ስለማይገደው ሞያተኛው ይሸሻል። መልካም እረኛ እኔ ነኝ። አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል። ነፍሴንም ስለ በጎች አኖራለሁ። ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል። ድምፄን ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ። ክብር ለእግዚአብሔር ይሁን። የጌታ ኢየሱስ ክርስቶስ ድምፅ የሚሰማው በወንጌል ነው። ዛሬ ድምፁን ብትሰሙት ልባችሁን እልከኛ አታድርጉት እንደተባለው እስካልሆነን ድረስ ምንጊዜም ወንጌል ሲሰበክ ቅዱሳን ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና እንዳሉት ሐዋርያቱ ዛሬም ማንም ከክርስቶስ ውጪ ማንንም መስበክ የለበትም። ሐዋርያት ከሰበኩት ወንጌል የሚለየውን ወንጌል የሚሰብኩል በሐዋርያት እርግማን እርጉም ነው። አሜን፣ እርጉም ይሁን እንላለን። ቃሉ እንዲህ ይላል፣ በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። እርሱ ግን ሌላ ወንጌል አይደለም፣ የሚያናውጧችሁ የክርስቶስን ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳልን እንዲሁ አሁን ሁለተኛ እላለሁ፣ ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን። ገላትያ ምዕራፍ 1 ከቁጥር 6 እስከ 9። ውድ አድማጮች፣ ሐዋርያት የረገሙት እርግማን ማንን እንደሚመለከት ልብ እንበል። ከሰበክነው ወንጌል የሚለየውን ወንጌል የሚሰብክ ነው ያሉት። ጌታችን ለዘላለም ደህንነት የሆነውን ወንጌል ለሐዋርያቱ እንደሰጣቸው ባለፈው ሳምንት አስተምሬያለሁ። ይህ ወንጌል በየጊዜው የምንቀያይረው የምናሻሽለውም አይደለም። ይህንን ወንጌል ትቶ ሌላ ወንጌል መስበክ የሐዋርያት እርግማንን ያመጣል። ልብ እንበል፣ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን ነው ያሉት። የተለየ ወንጌል ለመስበክ ከዚህ እርግማን ነጻ የሚሆን ፍጡር ማንም የለም። ለምን? በማርቆስ ወንጌል በምዕራፍ 16 ቁጥር 8 ላይ ባለፈው ሳምንት ላይ እንዳመለከትኳችሁ ውድ አድማጮች፣ ጌታችን መድኃኒታችን የወንጌሉን መልእክትና የምስራች ሆኖ የሚሰበከው ኢየሱስ ክርስቶስ ራሱ ለዘላለም ደህንነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው ስለሚል ነው። የማይለወጥ ቅዱስ ወንጌል በሐዋርያቶች እጅ የሰጠው የናዝሬቱ ኢየሱስ የወንጌሉ መልእክት የሆነው ራሱ ነው። ይህንን የማይለወጠውን ወንጌል ትቶ ሌላ ወንጌል የሚሰብክ ሐዋርያ ቢሆን ወይንም ከሰማይ መልአክ በሐዋርያት እርግማን የተረገመ ነው። ሐዋርያው ጳውሎስ ይህንን የተናገረበት ጥንካሬ ልዩ ነው። ነገር ግን እኛ ብንሆን ይላል፣ ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለየውን ወንጌል ቢሰብክላችሁ የተረገመ ይሁን። ሐዋርያው በዚህ እርግማን ተረጋሚ የሚሆኑት የማይለወጠውን ወንጌል ለውጠው ሌላ የሚሰብኩ ራሳቸው ሐዋርያትና ከሰማይ ያሉትን መላእክት የሚጨምር እርግማን እንደሚሆን ነው የሚናገረው። ከሰማይ መላእክ ቢሆን የተባለው መቼም ሰይጣንና አብረውት የሳቱት መላእክት ጽልመትን እንደማይመለከት መረዳት እንችላለን። ነርሱማ ከወዲሁም የተረገሙ ናቸው። ሐዋርያው እኛ በማለት ቅዱሳን ሐዋርያቱ እንዳመለከተ ሁሉ ከሰማይ ካሉት ቅዱሳን መላእክት መካከል እንኳን ቢሆን ስለ ጌታ ኢየሱስ የሚነገረውን ወንጌል ትቶ ሌላ ወንጌል፣ ስለ ክርስቶስ ኢየሱስ ያልሆነ ወንጌል ቢናገር የተረገመ ይሁን ነው የሚለው። ብሉይ ተጠቅአሎ ሕግና ነቢያት እንደሚባል አዲስ ኪዳን ተጠቅአሎ ወንጌል ብቻ ነው የሚባለው። ከክርስቶስ ወንጌል ሌላ ምንም ነገር የለም። የወንጌሉ መልእክትና ትምህርት ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ክብር ለስሙ ይሁን። አንተ አንቺ የሰማኸው የሰማሽው ምንድን ነው? ከቶንም ሃይማኖቴ የምንለው ዋናው ነገር ምንድን ነው? ሃይማኖታችን በወንጌል የሚሰበከው የምስራች ሆኖ የሚነገረው የናዝሬቱ ኢየሱስ የዓለም መድኃኒት የሆነው ጌታ ነው። ጌታ እንዳለው እናንተ በመጽሐፍት የዘላለም ሕይወት እንዳለ ይመስላችኋል፣ እነርሱም ስለ እኔ የሚመሰክሩ ናቸው፣ እናንተ ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም እንዳለ እኔና እናንተ ከፈሪሳውያን የተሻለ ምርጫ ልናደርግ ወንጌል ይጋብዘናል። የሰማነው ወንጌል ወደ ክርስቶስ ሊያመጣን ይገባል። ከክርስቶስ ሊያገናኘን ይገባል። ይህንን ወንጌል በመለወጥ በመቀየጥ ወይንም በማዘናጋት ወይም ያንን ትቶ ሌላ በመደባለቅ በመስበክ የተሰለፈ ሁሉ በሐዋርያት እርግማን እርጉም ነው። ከዚህ እርግማን ለመዳን በሮሜ ምዕራፍ 1 ከቁጥር 3 እስከ 4 እንደተነገረው ወንጌሉ በሚያተኩረው ላይ እኛም ልናተኩር ይገባል። ቃሉ እንደሚለው ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ይህንን ጌታ ነው ኢየሱስ ክርስቶስን ዛሬም እኛ እየሰበከን እያስተማረን እያመነን እያገለገለን እየተከተለን እንድንኖር ወንጌል የሚያስተምረው። የወንጌሉ ትርፍ ውጤት በሮሜ ምዕራፍ 1 ቁጥር 6 ላይ ሲናገር በእነርሱም መካከል ኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ ይላል። ሐዋርያቶች እንደተናገሩት በዚህ ወንጌል የሚያምን ሁሉ የሰማይ ጥሪ ስለደረሰው የበጉን ድምፅ ስለሰማ የጌታ የኢየሱስ ክርስቶስ ይሆናል። በጎቼ ድምፄን ይሰማሉ ይከተሉኝማል እንዳለው የኢየሱስ ክርስቶስ ልትሆኑ የተጠራችሁ ይላል። ወንጌሉ የጌታን ድምፅ ያሰማናል። ስለ ጌታ ይነገረናል። በወንጌል ያንን የወንጌል መልእክት ሰምተን የክርስቶስ በጎች ሆነን እርሱ እረኛችን ሆኖ እንድንኖር ነው የተጠራ ነው። የኢየሱስ ክርስቶስ ልትሆኑ የተጠራችሁ ይላል። ክብር ለእግዚአብሔር ይሁን። በተደጋጋሚ እንዳሳየሁት ሐዋርያው ጳውሎስ ይህንን የማይለወጥ ወንጌል በማገልገል ሊያገኝ የሚወደው ብቸኛ ነገር አንድ ነገር ነው። በሁለተኛ ቆሮንቶስ 11:2 ላይ በእግዚአብሔር ቅንዓት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ። ለጌታ ለኢየሱስ ክርስቶስ የሚያጭ ወንጌል ነው ሐዋርያቶች ያገለገሉት። ይህንን ወንጌል የሚሰሙና የሚያምኑ ሁሉ ነጠላ በሆነ አንድ ልብ ባልተከፈለ ፍቅር የሚያያዙት ከታጩለት ከጌታ ከኢየሱስ ክርስቶስ ጋር ብቻ ነው። ወንጌል ለክርስቶስ ያጫል። ክብር ለእግዚአብሔር ይሁን። የታጨችለትን ወንድ ትታ ከሌላ ጋር ፍቅር የሚይዛትን ሴት ያጨ ሰው ሚስት አድርጎ ሊያገባት አይችልም። ሐዋርያት በማይለወጠው ወንጌል ሊያተርፉት የሚሹት ትልቁ ጉዳያቸው ይሄ ነው። በወንጌሉ የሚደረገውን ይህንን ትጭጭት አስመልክቶ ጳውሎስ ሲናገር በእግዚአብሔር ቅናት እቀናላችኋለሁና ይላል። ይህ ቅናት በቅዱሱ መንፈስ በውስጡ የነደደ የእግዚአብሔር ቅናት ነው። የቅናቱ ምንጭ እግዚአብሔር ራሱ ነው። የልጁን ወንጌል እንዲያገለግል የጠራው አምላክ በውስጡ ባሳደረው ቅዱስ መንፈስ ይህንን ቅንዓት በውስጡ እንደቀሰቀሰበት እናያለን። በእግዚአብሔር ቅንዓት እቀናላችኋለሁና ይላል። ቅንዓት በአብዛኛው አፍራሽ በሆነ መልክ የሚጠቀስ ቢሆንም የሃይማኖታችን መሰረትና መመሪያ የሚሆነው ቅዱሱ መጽሐፍ እንደሚያስተምረን አምላካችን እግዚአብሔር ቀናተኛ አምላክ እንደሆነ እንማራለን። ይህ የእግዚአብሔር ቅናት ቅዱስ ቅናት ነው። ልብ እንበል፣ ሐዋርያው ለቆሮንቶስ ክርስቲያኖች የሚቀናላቸው በዚህ ቀናተኛ በሆነ በአምላካችን ቅናት ስለሆነ በእግዚአብሔር ቅናት እቀናላችኋለሁ ይላችኋል። ሐዋርያው ጳውሎስ ለአገልግሎቱ ሰዎችን በፉክክር መንፈስ ተሞልቶ የሚኖረው ቅናት እንደሆነ ሳይሆን ቅዱስ ቅናት፣ የእግዚአብሔር ቅናት በውስጡ እንዳለ እንመለከታለን። እግዚአብሔር ቀናተኛ የሚሆንባቸው ምክንያቶችና ቅናቱ ምን እንደሚያስከትል የጌታ ቃል ብዙ ትምህርት በብሉይ ኪዳን ያስተምራናል። በዘጸአት 34 ቁጥር 14 ላይ ስሙ ቀናተኛ የሆነ እግዚአብሔር ቅናት ያለው አምላክ ነውና ለሌላ አምላክ አትስገድ ይላል። ለሌላ አምላክ አትስገድ። እንደገና በእግዚአብሔር ቃል በዘዳግም ምዕራፍ 6 ከቁጥር 14 እስከ 15 በመካከልህ ያለው አምላክ እግዚአብሔር ቀናተኛ አምላክ ነውና የአምላክ የእግዚአብሔር ቁጣ እንዳይነድብህ ከምድርም ፊት እንዳጠፋ በዙሪያችሁ ያሉት አሕዛብ የሚያመልኳቸውን ሌሎችን አማልክት አትከተሉ ይላል። ከእርሱ ሌላ አምላክ ብናመልክ ብንሰግድላቸው ቅናቱን እንቀሰቅሳለን። እርሱን ትተን ሌሎችን ብናመልክ ብንሰግድላቸው ብንከተላቸው በቅንአቱ እግዚአብሔር ያጠፋናል። ልክ እንደዚሁ ዮሐንስን የመሰሉ ስመ ጥሩ ታላላቅ ነቢያትን መከተል ትተው ሰዎች ጌታ ኢየሱስን ብቻ ሰዎች በማመን በእርሱ ፍቅር ብቻ በመያዛቸው የሌላው የማንም ነገር ጉዳያቸው እንዳይሆን ከጌታቸው ጋር እንዲቆራኙ ግድ የሚል የእግዚአብሔር ቅናት ወነተኛ በሆነ ወንጌል ለሚያገለግሉ ሁሉ በውስጣቸው ይቀሰቀሳል። የእስራኤልን ህዝብ የሐሰት አማልክት እንዲከተሉ በማድረግ የሃይማኖት ምንዝርና እንዳስፈጸሙት ነቢያት ለክርስቶስ የታጩትን ከታጩለት ጌታ ጋር የሚኖራቸውን ፍቅርና መቆራኘት ሌሎችን እንደ በዓል ነቢያት የሌሎችን ክብርና ገድል በማውራት በቀራኔው መስቀል ባፈሰሰው ደሙ የተዋጁትን በሌሎች ፍቅር እንዲያዙ በማባበል ማታለል ማስተማር ያመንዝራ ወንጌል ሰባኪዎች ትምህርት ነው። በሐዋርያው ጳውሎስ መንፈስ የተቀጣጠለው ቅንአት አምላክ እግዚአብሔር የሚባላ እሳት ቀናተኛም አምላክ ነውና ይላል ዘዳግም 4:24 ላይ። ይሄ ቅናት ወንጌልን እውነተኛ ወንጌል በሚያገለግሉ ውስጥ ሁሉ ይነዳል። ውድ አድማጮች፣ የልጁን እጮኛ ሰዎች ልቧን ሲሰርቁ የሚያይ አባት፣ የማያመው የማያስቆጣ አባት ማን አለ? የእግዚአብሔር ቅናት በጳውሎስ ውስጥ የመጣበትን ምስጢር እንመልከት። እግዚአብሔር አብ ልጁን ለማን ሰጠ? በኤፌሶን ምዕራፍ 1 ከቁጥር 20 እስከ 23 ላይ የእግዚአብሔር ቃል እንዲህ ይላል፣ ክርስቶስንም ከሞታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉንም ከእግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው፣ እርሷም አካሉና ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት። ክብር ለእግዚአብሔር ይሁን። ልጁን ከሙታን ያስነሳው እግዚአብሔር አብ፣ ክብር ለእግዚአብሔር ይሁን። በቀኙ ያስቀመጠው እግዚአብሔር አብ፣ ሁሉም ከእግሩ በታች ያስገዛለት እግዚአብሔር አብ፣ ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን የሰጠው እግዚአብሔር አብ፣ ቤተ ክርስቲያንን የክርስቶስ አካል አድርጎ ክርስቶስን ራሱ አድርጎ በሁለቱ መካከል ያለውን ግንኙነት ያስገኘው እግዚአብሔር አብ ነው። የዚህ የልጁንና የቤተ ክርስቲያኑን ጉዳይ የጮኛውንና የሙሽራውን ጉዳይ አስመልክቶ ምንዝርና ሲካሄድ የክርስቶስ የሆኑት ልባቸው ለሌላ እንዲሰረቅ ሲደረግ የአባት ፍቅር የአባት ቅናት በውስጡ ይቀሰቀሳል። ክብር ለእግዚአብሔር ይሁን። ለዚህ ነው ሐዋርያው ጳውሎስ በእግዚአብሔር ቅናት እቀናላችኋለሁ የሚለው።
ከሞት ያስነሳውን ልጁን የሰጣት ቤተ ክርስቲያን የእርሱ አካል እንድትሆን እርሷ ራሷ እንድትሆን ነው እግዚአብሔር የሚፈልገው። የበጉ ሚስትና የበጉ ሙሽራ የምትሆነው ቤተ ክርስቲያን የተሰራችው ጠራቢ በሚቀርጸው ድንጋይ አይደለም፣ በሕያዋን ድንጋዮች ነው። እነዚህ ሕያዋን ድንጋዮች ሕይወት የሚያገኙት መንፈሳዊ ቤት ሆነው የሚሰሩት ሕያው ከሆነው ድንጋይ ከጌታ ኢየሱስ ክርስቶስ ጋር እየተቀራረቡ ወደ እርሱ እየተጠጉ ነው። ይሄም ይሆነው የአምላካችን ቃል በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 4 እስከ 5 ሲናገር በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። ነቢያትና ሐዋርያት ሥራቸው ሰዎችን ሁሉ ለክርስቶስ ማጨት ነው። ትጭጭቱ የሚካሄደው በወንጌል ነው። ኤሌዜር የተባለው የአብርሃም ባለሟል ለይስሐቅ ሚስትን ያጨበት ታሪክ ቅዱሳን ነቢያትና ሐዋርያት የሚያገለግሉት አገልግሎት ምን መልክ ሊኖረው እንደሚገባ በጣም በጥልቁ ያስተምረናል። በዘፍጥረት ምዕራፍ 4 ከ53 ከ67 ስንመለከት የእግዚአብሔር ቃል እንዲህ ይላል፣ ሎሌውም የብርና የወርቅ ጌጥ ልብስ ማወጣ ለርብቃም ሰጣት፣ የከበረ ስጦታንም ለወንድሟና ለእናቱ አቀረበ። እርሱም ከርሱም ጋራ ያሉት በሉ ጠጡም፣ ከዚያም አደሩ። ማልደውም ተነሱና ወደ ጌታዬ ሄድ ዘንድ አሰናብቶኝ አላቸው። ወንድሟና እናቷ ብላቴናይቱ አንድ 10 ቀን ያህል እንኳን ከኛ ዘንድ ትቀመጥ፣ ከዚያም በኋላ ትሄዳለች አሉ። እርሱም እግዚአብሔር መንገዴን አቅንቶልኛልና አታዘግዩኝ፣ ወደ ጌታ ይሄድ ዘንድ አሰናብቱኝ አላቸው። እነርሱም ብላቴናይቱን እንጥራ ከአፏም እንጠይቅ አሉ። ርብቃንም ጠርተው ከዚህ ሰው ጋር ትሄጃለሽ አሏት። እርሷም እሄዳለሁ አለች። እህታቸውንም ርብቃን ሞግዚቷንም የአብርሃምን ሎሌና ሰዎቹንም አሰናበቷቸው። ርብቃንም መረቋት፣ አንቺ እህታችን እልፍ አላፋቱኝ ዘርሽም የጠላቶችሽን ደጅ ውረስ አሏት። ርብቃም ተነሳች፣ ደንገጥሮቿን በግመሎችም ላይ ተቀምጠው ያንን ሰው ተከተሉት። ሎሌውም ርብቃን ተቀብሎ ሄደ። ይስሐቅም ብኤር ላሂሮኢ በሚሉት ምንጭ መንገድ መጣ፣ በአዜብ ምድር ተቀምጦ ነበርና። ይስሐቅም በመሸ ጊዜ በልቡ እያሰላሰለ ወደ ሜዳ ወጥቶ ነበረ። ዓይኖቹንም አቀና፣ እነሆም ግመሎች ሲመጡ አየ። ርብቃም ዓይኖቿን አቀናች፣ ይስሐቅንም አየች፣ ከግመሏም ወረደች። ሎሌዋንም ሊገናኘን በሜዳ የሚመጣው ይህ ሰው ማን ነው አለችው። ሎሌውም እርሱ ጌታዬ ነው አላት። እርሷም መሸፈኛ ወስዳ ተከናነበች። ሎሌውም ያደረገውን ነገር ሁሉ ለይስሐቅ ነገረው። ይስሐቅም ወደ እናቱ ወደ ሳራ ድንኳን አገባት፣ ርብቃንም ወሰዳት፣ ሚስቱም ሆነችው፣ ወደዳትም። ይስሐቅም ከእናቱ ሞት ተጽናና ይላል። ይህ ታማኝ ሎሌ ርብቃን ከእናቷ ከአባቷ ከወንድሟ ለይቶ ወደ ይስሐቅ እንዳመጣት ዛሬም በወንጌል ሰዎችን ሁሉ ወደ ጌታ ኢየሱስ ብቻ ነው የምናመጣቸው። ከይስሐቅና ከርብቃ ፍቅር የበለጠው ከፍታው ጥልቅነቱ የማይታወቀውን የጌታችንን ፍቅር አውቀው ያልጠገቡትን በወንጌሉና በመንፈስ ቅዱስ ኃይል ለክርስቶስ የሚታጩትን ሰዎች ልባቸውን ለሌላ መስረቅ፣ ክርስቶስ ኢየሱስ መልእክት ባልሆነበት ስብከትና ትምህርት ማደናገር፣ ማባበል ትልቅ የሙሽራው ጌታና የሙሽሪት ፍቅር ጠላትነት ነው። ይሄ የተረገመ ወንጌል ነው። ሐዋርያት የሚንገበገቡት በዚህ ጉዳይ ነው። የእግዚአብሔር ቅንዓት በጌታችን ሕይወት ሲቀሰቀስ እንመልከት። በመዝሙረ ዳዊት 69:9 ላይ የቤት ቅንዓት በልታኛለች የሚሰድቡህም ስድብ በላይ ወድቋልና ይላል። በመዝሙረ ዳዊት 119:139 ላይ ጠላቶቼ ቃልህን ረስተዋልና የቤትህም ቅንዓት አቀለጠኝ ይላል። በማቴዎስ 21:12 ኢየሱስ ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ፣ የገንዘብ ለዋጮችንም ገበታዎች የርግብ ሻጮችንም ወንበሮች ገለበጠ ይላል። በዮሐንስ 2:17 ደቀ መዛሙርቱም የቤት ቅንዓት ይበላኛል ተብሎ እንደተጻፈ አሰቡ ይላል። ሐዋርያው ጳውሎስ የሚቀናው ቅንዓት የተቀሰቀሰው በተመሳሳይ ጉዳይ ነው፣ በጌታ ቤት ጉዳይ ነው። በብሉይ ኪዳን የእግዚአብሔር ቤት የአምላካችን ማደሪያ ከሙሴ ዘመን ጀምሮ የነበረችው በሰው እጅ የተሰራችው ማደሪያ ነበረች። በአዲስ ኪዳን ግን የእግዚአብሔር ቤት ሐዋርያው ጳውሎስ እንደሚለው በአንደኛ ጢሞቴዎስ 3:15 ላይ ክርስቲያኖች ናቸው። እንዲህ ይላል ቃሉ፣ በዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቀ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። በዚህ ዘመን ሐዋርያቶች የሚሰበሰቡበት ቤት አላሰሩም። በየሰው ቤት ነበር የሚያመልኩት፣ በየመንገዱ በየስፍራው ነበር የሚያመልኩት። ይህቺ የሕያው እግዚአብሔር ቤተ ክርስቲያን ጌታችን ኢየሱስ ክርስቶስ እሰራታለሁ ያላት ቤተ ክርስቲያን ናት። ግንበኞች የሚገነቧት ህንጻ አይደለችም። ይህቺ ቤተ ክርስቲያን በመጽሐፍ ቅዱስ የክርስቶስ አካል ተብላ የተጠራች ቤተ ክርስቲያን ናት። ይህም አሕዛብ አብረው እንዲወርሱ በአንድ አካል አብረው እንዲሆኑ በወንጌል መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች አልታወቀም ይላል ኤፌሶን ምዕራፍ 3:5-6። ስለዚህ አንድ አካል አሕዛብንም አይሁዳውያንንም ሰብስቦ አንድ አካል የሚያደርግ የሚጋርድ ኪሩብ የነበረው ሰይጣን ራሱ ተመኝቶ ያልሆነለትን ሰዎችን ትሆናላችሁ እያለ ያኔ እንዳታለለ፣ ዛሬ ደግሞ ሰዎች ለክርስቶስ ሊኖራቸው የሚገባውን ቅንነት ማበላሸት ዋናው ስራው ነው። የተሸቀጠ ወንጌል ሰባኪዎች በክርስቶስ ወንጌል የታጩትን ለፍጡራን ሊያጫቸው ሰዎችን በማባበል ክርስቶስ ኢየሱስን በማይገልጠው ሐሰተኛ ትምህርታቸው ያስታሉ። እያቆላመጡ አባባይ ቃላትን በመጠቀም ያታለላሉ። ጌታን አይበልብ ሲለው ጴጥሮስ ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታውቅምና እንዳለው፣ ዛሬም የሰው ጽድቅና የሰው ክብር አስጠባቂ በሆኑ የሐሰት ሐዋርያቶች ሰዎች ከክርስቶስ ጋር ብቻ ሊኖራቸው የሚገባውን ፍቅር፣ መተሳሰር፣ መቆራኘት ለማዳከም ሰይጣን ሲሰራ እናያለን። ውድ አድማጮች፣ በወንጌል የሚገኘውን በጌታና በሚያምኑት መካከል ሊኖር የሚገባውን መተጫጨት የሚያፋልስ የጣጩትን ፍቅር ለሌሎች እንደ ቅርጫ እንዲከፈል የሚያደርግ የሰይጣን ስራ ነው። ሙሽራዋን ያገኘች ወደ ማንም አትሄድም። ሙሽራውን ኢየሱስን ያላገኙት በወንጌል ድምፁን ሰምተው ከእርሱ ጋር ተያይዘው እንዳይቆራኙ ሰይጣን ዛሬም ያታልላል። እግዚአብሔር ከዚህ ይጠብቀን፣ ማስተዋልንም ሁሉ ይስጠን። ሙሽራዋን ትታ በሚዜዎች ልቧ የተሰረቀች ሴትን የሚያገባ የለም። በሙሽራዋ ልቧ እንደ ጸናች ሙሽሪት በክርስቶስ ኢየሱስ ልባችን ይጽና። ዘማሪዎች እንዳሉት አንተው ትበቃኛለህ የኔ ጌታ፣ ሌላስ ምን ያሻኛል? ኢየሱስ አለልኝ አለልኝ እኔስ። አንተው ትበቃኛለህ የኔ ጌታ፣ ሌላስ ምን ያሻኛል? ለክርስቶስ የሚያጨውን የወንጌልን መልእክት ሰምተህ ሰምተሽ ከሆነ ራስህን ለጌታ ስጥ። ለክርስቶስ ታጭ፣ ለክርስቶስ ታጭ፣ ለክርስቶስ እንታጭ። ሐዋርያቶች በሚሰብኩት ወንጌል መታጨት ነው ውጤቱ፣ ለክርስቶስ መታጨት። እንደ ዘንድሮ ፍቅር ያገባው እንዳላገባ እንደሚሆን ለኢየሱስ ታጭተን እንዳልታጨን በሚያደርግ አደናጋሪና ሰራቂ ወንጀለኛ ወንጌል አንታለል። የሚጋርድ ኪሩብ የነበረው ሰይጣን የሰውን ማስተዋል አጨላሚ ሆኖ እንደሚሰራ ዛሬም እናውቃለን። ያ በገነት ውስጥ ያታለለው እባብና ዘንዶ እንደ እግዚአብሔር ትሆናላችሁ በማለት እንዳሳሳተ፣ ዛሬም የዓለም ብርሃን ነኝ ብሎ ጨለማችንን አብርቶ በደሙ አንጽቶ በመንፈሱ ቀድሶ ለአምላካችን ለአባታችን መንግሥትና ካህናት አደረካቸው ከተባለው ከጌታ ከኢየሱስ ክርስቶስ የሰዎችን ልብ ለመስረቅ በተሸቀጠ ወንጌል ዛሬም እንደሚሰራ እናስተውል። ወገኖቼ ሆይ እንክርዳድ እየበላችሁ አይምሯችሁና መንፈሳችሁን አታናውዙ። የስንዴ ቅንጣት የሰማዩ መና የህይወት እንጀራ ነኝ ያለው ኢየሱስ ጌታችንና አምላካችን ለራሱ ሊያጨን ሞቶልናል ተነስተዋል። ክብር ለስሙ ይሁን። ይህ የማይስማማው ጌታ እንዳለው በግ ያልሆነ ብቻ ነው በጎቼ ድምጼን ይሰማሉ ብሏልና፣ በጎች የሆኑት ድምፁን እንደሚሰሙት ስለተናገረ ድምፁን የሰማችሁ ሁሉ ወደ ሙሽራው ወደ ኢየሱስ ክርስቶስ ወደ እርሱ ነው። የክርስቶስ ወንጌል ካልጣመው ካልጣፈጠው ውድ ወገኖቼ አሸር ባሸር ሰው ሰራሽ ተረት እየበላ የተቸገረ ነው። ከሰማይ የወረደውን የህይወትን እንጀራ በልተነው በህይወት እንኑር። እርሱም ኢየሱስ ነው። የሰው ክብር በመፈለግ በይሉኝታና ፍርሃት አንታሰር። በቀራንዮ መስቀል ላይ ደሙን አንጠፍጥፎ ሞቶ የተነሳልን ጌታ እነሆ ስልጣን ሁሉ በሰማይና በምድር ተሰጠኝ ብሏል። የአሳቹን ሰይጣን ስልጣኑን ገፏል። አሁን ጩኸት ብቻ ነው። በእርሱ በመታመን እባቡንና ጊንጡን እየረገጥን ኢየሱስ ጌታ ነው ብለን በአፋችን ብንመሰክር እንድናለን። ወገኖቼ በሙሽራው ጌታ ደስ እንዲላችሁ በወንጌሉ ለእርሱ ታጩለት። ይህ በእግዚአብሔር ቅንዓት የተደገፈ ይህ የእግዚአብሔር አባት ፍቅርና መሰጠት ያለበት እግዚአብሔር ጣልቃ የገባበት ጉዳይ ነው። ክብር ለጌታ ይሁን። የሰማችሁትን ሁሉ ለበረከታችሁ ያድርግላችሁ። በኢየሱስ ክርስቶስ ስም አሜን።